አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል።
በፋሲካ መልስ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 4 እናሰማለን። በመጨረሻም በገሞራው ግጥም የተከላላ ፕሮግራማችን ፍጻሜ ይሆናል።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያን ጎልሽ ነጣነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንድከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከም ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ይሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፍራል ከነገ ከዛሬ ማን ይወላድ መሃን አሁን በትወኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ማኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ቢሰሩ መንገድ ሄዱልሽ ትላንት ሄጀ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና የን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሳሳት አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትንሙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በህይወቴ እየተደቀነ ሲጋረድ ተፊቴ ለከላው በሞክር ክፉ ክፉነ የእናቴን መከራ እሾ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ሀቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ
አራት
ድርሳነ ማርክስ ዘሌኒ ከዘመቻ ተመልሼ የገባሁት እናቴ ቤት ነው። ስዘምትም እዛው እናቴ ጋር ኦሊምፒያ አካባቢ ነበርኩ። አሁን ኦሊምፒያና አካባቢው ተቀያይሯል አይደል? በጣም እንጂ። ከመስቀል አደባባይ ተነስተህ ወሎ ሰፈር ድረስ ከፍላሚንጎና ሸዋ ዳቦ ካለበት ህንጻ በስተቀር ትልቅ የምትለው ፎቅ አልነበረም። የኦሊምፒያ ሱቅና ቢሮ እዚያ ከመከፈቱ በፊት አካባቢው እስራኤል ጋራዥ ይባል ነበር። አንዳንዶቹም ደምረው ሱቅ ይሉታል። ኦሊምፒያ መታጠፊያ ላይ በግራና በቀኝ ቪላና አነስተኛ መኖሪያ ቤቶች ናቸው። በስተግራ ፍቅረ ሰላም የሚባል ቡና ቤት ነበር። አሁን ፈርሶ ፎቅ ተሰርቶበታል። ከኦሊምፒያ በስተቀኝ ወደ ቦሌ ማቅጣጫ ስትሄድ ባዶ ቦታና ተመሳሳይ መኖሪያ ቤቶች ናቸው። የአትሌት ምሩጽ ይፍጠር መኖሪያ ቤትም እዚያው ነበር። አሁን ደንበል ፎቅ የተሰራበት ደምረው ሱቅ የሚባል መደዳ የሸክላ ቤቶች ነበሩ። ሱቆች፣ ግሮሰሪ፣ ሻይ ቤትና ጠጅ ቤት ነበሩበት። የቤቶቹ ባለቤት ደምረው የሚባሉ ታዋቂ ሀብታም ሰው ነበሩ። እዚያ ሰፈር ነው ማርክሲስትም ኢሃፓም የሆንኩት። በ1966 እና 67 ሁሉም ኢትዮጵያዊ ፖለቲከኛ ነበር። ሁሉም መስማት ሳይፈልግ ስለ ፖለቲካ ይሰማል፣ መናገር ባይፈልግም ስለ ፖለቲካ ያወራል። እኔ ደግሞ ዘመቻ ላይ እያለሁ ብሶብኛል። ከመዘመቻ በፊት ጀምሬ ስራዬ ብዬ ባይሆንም በርካታ የሚበተኑ ወረቀቶችን አንብቤያለሁ። ዘመቻውን ጥዬ ከተመለስኩ በኋላ በመደበኛነት የህቡ ጽሑፎችን ለማግኘት ማነፍነፍ ጀመርኩ። ጎሮ እያለን ከነበሩት የዩኒቨርሲቲ ተማሪዎች መካከል አንዱን አገኘው ስለነበር የህቡ ወረቀቶችን ይሰጠኝ ነበር። ሌላው የተመሳሳይ ጽሑፎች ምንጬ ይህተ የሚባል የሰፈሬ ልጅ ነው። ቀዳሚ ከነበሩት በሳል የዩኒቨርሲቲ ተማሪዎች አንዱ ነበር። በኋላም ጎምቱ ያባ ነበር። ብዙም ሳልቆይ ከአምስት ልጆች ጋር አንድ የጥናት ክበብ መሰረት። እንዴት ተገናኛችሁ? ሰብሳቢው ማን ነበር? እንዴት እንደተሰባሰብን ትዝ አይለኝም። ሆኖም ቀደም ብዬ የማውቀው ፈለቀ የሚባል ልጅ ይመስለኛል ይጋበዘኝ። ፈለቀ ለ15 ቀናት አብሮን ቆይቶ ተለየን። ከዚያ ጊዜ በኋላ አግኝቼው አላውቅም። እሱ ከሄደ በኋላ ሁለት የሁለተኛ ደረጃና ሁለት የዩኒቨርሲቲ ተማሪዎች ሆነን ጥናቱን ተያያዝነው። ጥናቱን የምናካሄደው በሀጎስ ቤት ነበር። የአሁኑ ኃይለ ገብረስላሴ ጎዳና ውሃ ልማት ከመድረሳችን በፊት አሁን ካፒታል ሆቴል በተሰራበት ገባ ብሎ የሚገኝ ሰፈር ነው። ሀጎስ የራሱ መኝታ ክፍል ስለነበረው ያለምንም ችግር ጥናታችንን አካሂደናል። ምን ላይ ነበር የምትወያዩት? ማርክሲዝም ሌኒኒዝምን ማጥናት ነው። ዋነኛ ርዕሶቹ የህብረተሰብ እድገት፣ ከጥንታዊ የጋብሪጆች ስርዓት እስከ ሶሻሊዝም ኮሙኒዝም፣ ዲያሌክቲክስ፣ ማቴሪያሊዝም፣ አይዲያሊዝም፣ የቻይና አብዮት፣ የፈረንሳይ አብዮት፣ ኢምፔሪያሊዝምና ቅኝ ግዛት፣ የጸረ ቅኝ ግዛት ትግል፣ አዲሱ ዴሞክራሲያዊ አብዮት፣ የኮሙኒስት ፓርቲ አስፈላጊነት የሚሉ ርዕሶች ዙሪያ ይመስለኛል። በሳምንት 4 ቀን አንድ ቀን እየዘለን ለሶስት ወራት አካባቢ አጠናን። አንድ ቀን የምንዘለው ለሚቀጥለው ቀን በብቃት ተዘጋጅተን ለመምጣትና የግል ጉዳያችንን ለማከናወን ጊዜ ለማግኘት ነበር። ያለ ማጋነን በትርፍ ጊዜ ከቤት ሳልወጣ ከተወያየንበት ርዕስ ጋር ተያያዥ የሆኑ መጻሕፍትና ወረቀቶች ሳነብ ነበር የምውለው። ጥናቱን ያካሄድነው በፍጹም ትኩረትና ፍቅር ነበር። ሁላችንም ይብዛም ይነስም የማንበብና የመወያየት ልምድ ስለነበረን ግጥምጥሞሹ የሚገርም ነበር። ዘመቻ ላይ እያለሁ የተወሰኑ ስብሰባዎችን እመራ ስለነበር ለረጅም ሰዓት የመወያየት ችግር አልነበረብኝም። እኔና አጎስ የአስረኛ ክፍል ተማሪዎች ነን። ከሁለቱ የዩኒቨርሲቲ ተማሪዎች ባላነሰ ያነበብነውን የመረዳትና ተራችን ሲደርስ የተዘጋጀንበትን የማስረዳት ሙሉ አቅም ግን ነበረን። በእርግጥ በዲያሌክቲክስ ማቴሪያሊዝምና አይዲያሊዝም ጽንሰ ሐሳብ ላይ የእንግሊዝኛውን ትንታኔ ለመረዳት ትልቅ ፈተና ሆኖብን ነበር። በእነዚህ ከባድ ርዕሶች ላይ ዝግጅት አድርገው ለውይይት ያቀረቡት ሁለቱ የዩኒቨርሲቲ ተማሪዎች ነበሩ። የጥናቱ መጠናቀቂያ የጊዜ ሰንጠረዥ ነበረው። ጥናቱን ስንጀምር ይህን ያህል ጊዜ እናጠናለን ብለን አልወሰንም። ያም ሆኖ ከሁለት ሶስተኛው ወር መጨረሻ ጥናታችን መጠናቀቁን ስምምነት ላይ ደረስ። ከዚያ ቀን በኋላ ቡድኑ መፍረሱን ለራሳችን አውጀን ተለያየን። በቃ ትለኛለህ እንዴ? ያባ እንዴት እንደሆንኩ ንገረኛል አልክም? አዎ ብያለሁ። ታዲያ ምን በቃ ትለኛለህ? ለነፍሴ መሰለህ እንዴ ማርክሲዝምን ሳጠና የከረምኩት? ወይ እግዚአብሔር፣ በል እሺ ቀጥል። ምክንያት ፈልገህ ጨዋታችንን ልታቆም ነው አይደል? ያን ቀን ወደ ቤቴ በእግሬ በመጓዝ ላይ እያለሁ ሀጎስ ከኋላዬ ደርሶ ፈልጌ ነበር አለኝ ፈገግ እያለ። አንድ የፊት ጥርሱ ወላቃ ስለነበር እንደተለመደው አፉን በእጁ ሸፍኗል። ሚስጥር ሊያጫውተኝ እንዳሰበ ገባኝ። ይህን የወታደሮች መንግስት በህዝባዊ መንግስት ለመተካት ያለው አማራጭ በድርጅት መታገል ነው። ለዚህም ሲባል የተመሰረተው ድርጅት ኢህአፓ ነው። አሁን ያለህበት የንቃት ደረጃ አባል ለመሆን እንደሚያስችልህ ድርጅቱ አምኗል። ስለዚህ ፈቃደኛ ከሆንክ በኢህአፓ የወጣት ክንፍ አባል ሆነህ ልትቀላቀለን ትችላለህ አይነት ንግግር በማድረግ ጥያቄ አቀረበልኝ። እንዴ እሱ ራሱ ኢህአፓ ነበር ማለት ነው? እኛን ለመመልመል አስቦ ነው ሲያስጠናን የነበረው። አንዴ ኢህአፓ ከሆንክ በኋላ ልጆች እየፈለክ ማስጠናት፣ ከዚያም መመልመል ዋናው ስራ ነው። ድርጅት ምን ሊመስል እንደሚችል ለማወቅ አእምሮዬ በብርሃን ፍጥነት መባዘን ጀመረ። ሆኖም ምንም የሚታይና የሚጨበጥ ስዕል ሊሰጠኝ አልቻለም። ጥያቄው ዱብዳ ነበር የሆነብኝ። ለምን ዱብዳ ሆነብህ? ለነፍሴ ነው እንዴ የማጠናው አላልከኝም? እባክህ ዝም በል። በመሃል በቃ ብለህ ጨዋታዬን ስታቋርጠኝ ተናድጄ ነው እንደዛ ያልኩ። ኢህአፓ ሆናለሁ ብዬ በእውኔም በህልሜም አላሰብኩም። በእኔነት የጥናት ክበቡ ዓላማ ታሪክን ለማወቅና ዕውቀትን ለማስፋት ነበር። ከጥንታዊ የጋርዮሽ ሥርዓተ ማኅበር እስከ ኮሙኒዝም ሥርዓት ድረስ ያጠና ነው ሌላ ሳይሆን ለእኔ ታሪክ ነበር። የቻይናና የፈረንሳይ አብዮቶችም እንዲሁ። ከታሪካዊ ፋይዳቸው ውጪ ሌላ የሰጠኝ ትርጉም አልነበረም። የዲያሌክቲካዊ ማቴሪያሊዝምና የአይዲያሊዝም ጽንሰ ሐሳቦችም ቢሆኑ በትምህርት ቤት እንደ ተማርኳቸው የተለያዩ የትምህርት አይነት የእውቀት ዘርፍ እንጂ ሌላ አልነበሩም። ከዚያስ ኢህአፓ ሆንክ ማለት ነው ስለው አቸኩል እስቲ አለኝ። ቃል በቃል ባላስታውሰውም ከሀጎስ ጋር እንዲህ የተባባልን ይመስለኛል። አንተ አባል ነህ አልኩት የጅል ጥያቄ። አዎ አለኝ እንደማፈር ብሎ። ምንድን ነው የምሰራው? ከአንተስ ጋር አብረን ነው የምንሰራው? ድርጅቱ የሚሰጥህ ኃላፊነት ይኖራል። በዋነኝነት ግን ሌሎች ልጆችን እያስጠናህ አባል ማድረግ ነው አለኝ። አራታችንም አንድ ላይ ነው የምንሰራው? ኖ፣ እነሱማ አባል አይደሉም። አንተም ብቻ ነው አባል እንድትሆን የምንፈልገው አለኝ። ይህች አነጋገር ዲሲፕሊን መሆኗ ኋላ ላይ ነው የገባኝ። ጥናት አስጠንተ ስትጨርስ ሁሉም ልጆች ባሉበት በጅምላ አታቆርባቸውም። ለየብቻ ነጥረህ ነው ፈቃደኝነታቸውን የምትጠይቀው። ለነገሩ ፖለቲካ የሚፈልገውንና የማይፈልገውን ጥናት በመደረግ ላይ ነው የሚታወቀው። ስለዚህ ጥናቱን ያጠና ሁሉ ይመለመላል ማለት አይደለም። ለማንኛውም ጥናት በቡድን ሲሆን፣ ምልመላ ግን በግል ነው። አሰራሩ በመጠኑም ቢሆን ግልጽ ስለሆነልኝ በለወሳስ ድምፅ እሺ አልኩት። ከዚያ አስጠነቀቀኝ። የምን ማስተንከቂያ ነው? ምን ብሎ አስተነከከ? ልብ አድርግ፣ አባል መሆንህን ለማንም ለወንድምህም ለእህትህም በጣም ለምትቀርበውን ጓደኛ እንኳን በፍጹም መናገር የለብህም። አይለኝ መሰለህ? ከነብስ ሳይጠብቅ ከሶስት ቀን በኋላ ተመልሼ እንድመጣና ከሌላ ባል ጋር እንደሚያገናኘኝ ነግሮኝ ተለያየን። ወደ ቤቴ የሄድኩት እጄን ወደ ኋላ ያድርጌ በጣም በቀስታ እየተራመድኩ ነበር። ለማንም የማልናገረው ምስጢር በሕይወቴ አጋጥሞኝ አያውቅም። ሸክሙ ከብዶኝ መሰለኝ እግሬን እየጎተትኩ ሄድኩት። ቀስ እያልኩ ብጓዝም ሰፈሬ ቀረበኝ። የምስጢሩ ክብደት አልቀል ስላለኝ እሱን ተሸክሜ እቤቴ መግባት አልፈለግኩም። በባምቢስ በኩል ቤቴ በጣም ቅርብ ነው። መንገዱ እንዲረዝምልኝ ወደ መስቀል አደባባይ አመራው። ምን ያህል ትቀልዳለህ? ከፀሐይ በታች ላለ ፍጡር ለማንም ሰው እንዳትናገር እያለኝ እንዴት አልደነዝዝ? የዚያን ቀን ስሜቴና ሁኔታዬ በፍጹም አይረሳኝም። በአንድ በሆነ ተአምር ወይም ድግምት ከድሮ ማንነቴ በሮ ጠፍቶ ሌላ ሰብዕና የያዝኩ መሰለኝ። የወጣትነት ቆዳዬ እንደ እባብ ቆዳ ተገፎ የጎልማሳ አቋም የያዘ መሰለኝ። ቁጥር ስፍር የሌለው ጊዜ የተበላለስኩበት መስቀል አደባባይና የቦሌ መንገድ አዲስ ሆኑብኝ። አካባቢውን ለመጀመሪያ ጊዜ እንዳየ ሰው ጭንቅላቴን ካንዱ ወደ ሌላ አቅጣጫ በዝግታ መለስ ቀለስ እያደረኩ ጉዞዬን ቀጠልኩ። ድርጅቱ የሚሰጥ ኃላፊነት ይኖራል። ልብ አድርግ፣ አባል መሆንህን ለማንም በፍጹም መናገር የለብህም ያለኝ የጓደኛዬ ማሳሰቢያዎች የጭነት ያህል ከብዶኛል። ወደ ቤቴ ስጓዝ ብዙ የሰፈሬን ሰዎች አግኝቻለሁ። ሁሉንም በተለየ ትህትና ሰላምታ እየሰጠው ነበር ማልፈው። የሰፈር ጓደኞችን ሰርክ ድድ የምናሰጣበት ከድርሱ ቁጭ ብለው አገኘኋቸው። ባልተለመደ ሁኔታ ከሩቅ ሀይ ብያቸው ለማለፍ ስሞክር በተረባ ተረባረቡብኝ። ደግሞ ምን ሆነሃል? አለኝ አንዱ ጓደኛዬ። ፍቅር ያዘህ እንዴ? አለኝ ሌላው ተራቢ። ያችን ነገር ወስደሃል እንዴ? አልፎ አልፎ የምንጠጣውን መጠጥ ሊያስታውሰኝ ፈልጎ ነው። ለመሳቅ ሞከርኩ። ምሳ በልቼ መጣሁ እርቦኛል ብያቸው ቤቴ ገባሁ። የተጫነኝን መርግ አላወቁልኝ። ከቀረበልኝ ምሳ ግማሹን እንኳ ሳልጨርስ አልጋዬ ላይ በሆዴ ተዘረጋሁ። በምሳ ሰዓት የተኛው የነቃሁት ከሰዓት በኋላ በጣም አርፍጄ ነው። በተለምዶ አሁንም ድረስ የቀን እንቅልፍ አላውቅም። ያን ዕለት ግን እንደዚህ አይነት ድብን ያለ እንቅልፍ ለምን እንደወሰደኝ አልገባኝም። ፊቴን ተጣጥቤ ወደ ድድ ማስጫችን ሱቅ ሄድኩ። ጓደኞቼ የሉም። ብፈልግ አገኛቸው ነበር። ሊሄዱ የሚችሉበትን ቦታ አውቃለሁ፣ ግን ብቻዬን መሆን ፈልጌ ነበር። ከቤታችን በታች ወዳለው ግማሽ ሜዳ ግማሽ ጫካ ወደ ሆነው ስፍራ ሄጄ ቁጭ አልኩ። ይህ ድርጅት ምን እንደሚመስል፣ የሚሰጠኝ ኃላፊነት ምን እንደሆነ በአእምሮዬ ለመሳል ሞከርኩ። ምንም፣ ባዶ፣ ኦና። ለሁለት ቀን ያህል ከሰፈር ጓደኞች ጋር ብውልም መሸት ሲል እቤቴ እገባለሁ። ሲያስጠሩኝ የለም አስብላለሁ። ለነገሩ የማያውቁት ድርጅት ወይም የፖለቲካ ፓርቲ ውስጥ ዘው ብሎ መግባት ማስደንገጡ አይቀርም። ያው በቀጠሯችን መሰረት መሄድ ነበረብኝ። ያውም የቀጠሮው ቀን አልደርስ ብሎ ቆየው። የዚያን ዕለት የነቃሁት በጠዋት ነው። ለሁለት ቀን የነበረኝ ስሜት ጠፍቷል። ለምትኩ አዲሱን የድርጅቱን አባል መተዋወቅና ኃላፊነትን የማወቅ ጉጉት ነበር ያደረብኝ። ሰዓቱ ከመድረሱ በፊት ምሳዬን በልቼ ወደ ውሃ ልማት ገሰገስኩ። ጓደኛዬ መኝታ ቤት ውስጥ ቁጭ ብሎ ወረቀት ያገላብጣል። የተለመደውን የእጅ ሰላምታ እንኳ ሳልሰጠው ራቅ ብዬ አልጋው ጫፍ ላይ ተቀመጥኩ። በመሐከላችን ትልቅ የምስጢር መጋረጃ የተዘረጋ መሰለኝ። መከባበራ ይሉት መፈራራት የድሮ የጓደኝነት ስሜት እንደጎም ተበትኗል። መቀላለድ የለ፣ መተራረብ የለ። ሌላ ጨዋታ ሳንጨዋወት ወደ ቁም ነገር ገባን። ነገ ጧት 4 ኪሎ ዘውዲቱ ሆቴል መግቢያው ላይ አብረህ የምትሰራው ሰው ታገኘዋለህ። የምታገኘው በኮድ ነው። በእጁ ሲጋራ ይዞ ታገኘዋለህ። ክብሪት ትፈልጋለህ ብለህ ጠይቀው። እሱ ደግሞ ሲጋራውን ኪሱ እየከተተ አላጨሰም ይልሃል። በቃ ሰዓት መከበር አለበት። ከተሰጠህ ምልክት ውጭ ምንም ነገር አትሰራም፣ አትናገርም። ይህንኑ ጥያቄና መልስ የሚዘረዝር ትንሽ ቁራጭ ወረቀት ሰጠኝ። ደጋግሜ አነበብኩት። እሱን ቀድሜ ነው የማገኘው ስለው፣ ልክ 3 ሰዓት ከደረስክ እኩል ትደርሳላችሁ፣ እኩል ባትደርሱም አንዳችሁ ባንድ ወይም በሁለት ደቂቃ ልትቀድሙ ትችላላችሁ። ከአምስት ደቂቃ በላይ ግን መጠበቅ የለብህም። የኮዱን ወረቀት ደጋግመህ አንብብና ዛሬውኑ ቀድህ ጣለው። ጓደኛዬ በጣም ተኮሳስሯል። እንዲህ በቀላሉ የጓደኝነት ስሜት መንፈስና ድባብ መጥፋቱ ህልም እንጂ እውነት አልመስልህ አለኝ። ያልገባኝ ነገር ካለ በሚል ያየኛል። ትንሽ አመለጣሁና ለምን አንተ ራስህ አታስተዋውቀኝም አልኩት። አላውቀውም። ሰውየውን ካጣሁትስ ስለው፣ እንደማላጣው ካጣሁትም ተመልሼ እሱ ጋር እንድመጣ ነግሮኝ እንደ ተኮሳተረ ተለያየን። የማይተዋወቁ ለመምሰል ሲሸውዱ ነው? ሽውዳ ብሎ ነገር የለም። የማገኘው ልጅና ሀጎስ በጭራሽ አይተዋወቁም። የሀብታ መዋቅር ከታች ወደ ላይ ብዙ እርከን ያለው መዋቅር ነው። ዝርዝሩን ኋላ ላይ ነግርሃለሁ። ለማንኛውም ኮዱን ተቀብዬ ሄድኩ። ጥርሰ ወላቃው አጭሩ ሰውነተ ፈርጣማውና ጠይሙ ጓደኛዬ የት ይሆን ያለው? የሚገርመው ጓደኝነቴ የቆመው ከሱ ጋር ብቻ ሳይሆን ከሰፈር ጓደኞችም ጋር ሰፊ ጊዜ አብሬ መዋል አቆምኩ። ሰለሞንን፣ አበራን፣ ደመላሽን፣ ግርማን፣ አበበን፣ ሰይፈን ቀስ በቀስ እየራኳቸው መጣሁ። አንድ ጥያቄ ልጠይቅህ። ሀጎስ የትግራይ ልጅ ነበር ወይስ ኤርትራዊ? ያኔ እኮ ማወቅ አይቻልም። ለነገሩ አሁንስ ቢሆን እንዴት ትለያቸዋለህ? ቋንቋቸው አንድ፣ መልካቸው አንድ። ሻቢያ እኮ በድርቅና ነው ኢትዮጵያዊ አይደለንም ያለው። የሚገርሙ ጉዶች። አብሬ አልኖርም ይባላል እንጂ ኢትዮጵያዊ አይደለሁም ይባላል። ደግሞ ቤታችንን በጓሮ ዘግተውብን ቁልፉን ይዘው መሄዳቸው። በነገራችን ላይ አሁን የተናገርኩት ፖለቲካ ነው እንዴ? እንጃልህ፣ እንዲህ አይነት ነገር ውስጥ አትክተተኝ ብዬ ደጋግሜ ነግሬሃለሁ። የፈለግከውን መናገር ሳትችል እንደፈራህ አረጀህ። ምክር ሲጠይቁህ ደግሞ እንጃልህ ማለት ትወዳለህ።
ምዕራፍ 5 የረቡዕ አርበኛ። ከትንሣኤ ጋር ከ15 ቀን በኋላ ስንገናኝ እንዴት የመጀመሪያውን ግንኙነት ከኢሃፓ ልጆች ጋር እንዳደረገ ሊተርክልኝ ገባ። በየመሃሉ ጥያቄ ቢኖረኝም ተረባውን በመፍራት ቶሎ ቶሎ ማቋረጥ አልፈለግኩም። ግን እኔም አላፍ፣ እንዴት፣ ለምን ማለቴ አልቀረም። የመጀመሪያውን የኢህአፓ ልጅ ለማግኘት 4 ኪሎ ከፓርላማው ፊት ለፊት አርበኞች ፎቅ አጠገብ በነበረው ዘውዲቱ ሆቴል መግቢያ ላይ ደረሱ። ገና ወዲያ ወዲህ እያልኩ ማየት እንደጀመርኩ ጸጉሩን ያጎፈረ መጠነኛ ቁመት ያለው ቀጭን ወጣት ከሆቴሉ ውስጥ ወጣና በተባለው ኮድ መሰረት ተገናኘን። አካባቢው ወደሚገኝ ግሮሰሪ ገብተን ለስላሳ ዘን ቁጭ አሉ። ኢህአፓ የተቋቋመበትን ወቅት እና ዓላማዎቹን በእርጋታ አስረዳኝ። ከዚያም የተለያዩ እጥሞች እንደሚወጡ ወረቀቶቹም በየጊዜው እንደሚደርሱኝ እንቅፍቃቴው ፍጹም ህቡብ ስለሆነ ሚስተር መጠበቅ ግዴታይ እንደሆነ በመንግስት ሰዎች ዳለ መጋደት ከፍተኛ ጥንቃቄ ማድረግ እንዳለብኝ ከመጠጥ ከሐሺሽና መሰል አደገኛ ሱሶች ራሴን ማራቅ እንደሚጠበቅብኝ ባጥኖት ነገረኝ። እሱ ይናገራል እኔ አዳምጣለሁ። እኔ የምሰራው በፓርቲው የወጣት ክንፍ ውስጥ እንደሆነ ነገረኝ። የምሰራበት እርከን ስለተወሰነ እስከዚያው ድረስ እሱን ጨምሮ አራት ሆነን በሳምንት ለተወሰኑ ቀናት እንደምንገናኝ ነገረኝ። ከዚያን ቀን ጀምሮ ግን በራሴ ተነሳሽነት ወጣቶችን ያካተተ አንድ የጥናት ክበብ ከተቻለ ደግሞ ከላባደሮች አንድ ሌላ ቡድን መስርቼ ከሁለት እስከ ሶስት ወር ባለው ጊዜ ውስጥ ለአባልነት እንዳዘጋጃቸው መመሪያ መሰል ትዕዛዝ ሰጠኝ። በመጨረሻ ሶቪዮ ጀርባ ወሽቆት የነበረውን የኢሃፋን የተለያዩ የጋዜጣ ቅጾች ተቀብየው ከጥቂት ቀን በኋላ 6 ኪሎ መድኃኒዓለም ቤተክርስቲያን አጠገብ ለመገናኘት ተቀጣጥረን ተለያየን። የፍራት ሸይንና የኢሃፋ ህግጋትን በተነገረኝ በዚያ ቀን ከ4 ኪሎ ወደ ቤቴ የተመለስኩት በግሬ ነበር። በትልቅነትና በኃላፊነት ስሜት ለድርጅቱ በተመለመልኩበት ቀን የነበረኝን አዲስ ሰብዕና እንደተላበስኩ እጄን ወደ ኋላ አድርጌ መንገዱን ተያያዝኩት። ምን እያሰብክ ነበር? እነማን ለጥናት ክበብ እንደምመለመል እያሰብኩ ነበር። ዘመቻ የማይመለከታቸውን አቋርጠው የተመለሱትንና ያልተመለሱትን ሁሉ አሰብኳቸው። የሰፈር ጓደኞቼን በአእምሮዬ ሳልኳቸው፣ ዘመዶቼን በልቦና ይመዘንኳቸው፣ የትምህርት ቤት ጓደኞቼን አለምኳቸው፣ የማውቃቸውን ሁለት ላባደሮችም እንዲሁ። ከወታደሮች ደግሞ የአጎቴ ልጅ ተስፋዬ ያስተዋወቀኝ ወታደሮችን አንድ ባንድ ማስታወስ ጀመርኩ። አቤት አደባባይ አካባቢ ስደርስ ህልም አይሉት ቅሸት ውስጥ ገባሁ። በሐሳቤ የመጡት ሁሉ የኢህአፓ አባል ሆነው ታዩኝ። እነሱም በተራቸው በመቶ የሚቆጠሩ ሰዎችን መልምለው መስቀል አደባባይ፣ ኦሊምፒያ፣ ወሎ ሰፈር፣ ቦሌ፣ ባምቢስ፣ ወራዬ፣ መሿለኪያ በእኛ አባላት ሲጥለቀለቅ አለምኩ። እኔ ግን ቅዠት አልነበረም። አንድ ዓመት ባልሞላ ጊዜ ውስጥ አካባቢው በኢህአፓ አባላት ተጥለቀለቀ። ዋናው ምስጢር ግን ለአባላቱ ብዛት መነሻው እኔ አለመሆኔ ነው። በተጨማሪ ያሰብኳቸው ልጆች ሁሉም አባል አለመሆናቸው ነው። ከዚያም በላይ የኔ የምልመላ ድርሻ እዚህ ግባ የሚባል አልነበረም። አይዞህ፣ እኔ ደርግ መርማሪ አይደለሁም፣ ሰው አልመለመልኩም ልትለኝ ነው? ስራ አስጠብቅ እሺ። ባንተ ቤት አሽሙር መናገር ነው። በመጀመሪያ ኮሚቴ ውስጥ ስብሰባ እናደርግ የነበረው ሁለት ቤት ውስጥ ነበር። የመጀመሪያው 6 ኪሎ ተፈሪ መኮንን ትምህርት ቤት አጠገብ የነበረ ግቢ ሲሆን፣ ሁለተኛው ደግሞ 4 ኪሎ አጼ ምኒልክ አንደኛ ደረጃ ትምህርት ቤት አጠገብ የሚገኝ መኖሪያ ቤት ነበር። አሁን በመትኩ የፈተናዎች ድርጅት ፎቅ ተሰርቶበታል። እዚያ ከነበሩት የሰርቪስ ቤት መካከል አንዷ ክፍል ውስጥ እንገናኝ ነበር። የኮሚቴው አባላት በተወሰነ ክልል የኢህአፓን የወጣት ሊግ ለማዋቀር ኃላፊነት የተሰጣቸው ወጣቶች ነበሩ። ሁሉም ቢያንስ በትምህርት የሚበልጡኝ ይመስለኛል። ሰፈራችን ከተለያየ ከፍተኛ ነበር። ለምሳሌ ኋላም አብረን እየሰራ ነው አንዱ የካዛንቺስ ልጅ ሲሆን፣ ሌላው ደግሞ ወደ ፖስታ ቤት አካባቢ የነበረ ይመስለኛል። እኔ የኦሊምፒያ ልጅ ነኝ። ዋናው ስራችን የኢህአፓን የወጣት መዋቅር በየሰፈራችን መዘርጋት ስለነበር በውይይታችን ወቅት በየርከኑ የሚዘረጉትን የድርጅቱን መዋቅሮች ለማወቅ ቻልኩ። ለመጀመሪያ ጊዜ የኢህአፓን መዋቅር የተረዳሁት እዚሁ ስሚልሎ ኮሚቴ ውስጥ ሆኜ ነው። አዲስ ስለነበርኩ እንደ መስሪያ ቤት ውይይት ማስታወሻ እጽፍ ነበር። ሰሎም በቤ እንድቀጥ ጸሐፊው ሲነግረኝ ደንግጬ እዛው በውጫጭቄ ጣልኩት። እሱ የፈለገው ግን እቤቴ ሄድኩ በኋላ እንድቀደው ነበር። የምትገርም ሰው ነህ። ሌላስ ምን ተማርክ? እዚያ ኮሚቴ ውስጥ የሰራሁት ለሁለት ወራት ያህል ይመስለኛል። በርካታ ነገሮችም ተምሬያለሁ። መሰረታዊ የሆነ የድርጅቱ መዋቅር፣ አዳዲስ አባላት በምን መስፈርት እንደሚመለመሉ፣ ወደሚኖሩበት ቀበሌ እንዴት በኮድ አማካኝነት መተላለፍ እንዳለባቸው፣ ዋነኛ የኢህአፓ ዲሲፕሊኖች፣ የድርጅቱ ጋዜጦችና መልእክቶች እንዴት እንደሚሰራጩ፣ ከደህንነቶችና ከተቀናቃኝ ፓርቲ አባላት እይታ እንዴት ራሳችንን መጠበቅ እንዳለብን፣ አብረን ከምንሰራቸው አባላት ውጭ ስለሌሎች ማወቅ እንደሌለብን፣ በተለያየ ሙያ ያሉ በተለይ ለአባደሮችና ወታደሮችን ወደ ድርጅቱ ለማስገባት ትኩረት መስጠትንና በእያንዳንዱ ቀበሌና ትምህርት ቤት ተማሪዎችና ሴቶች ማህበራት እንዴት ማቋቋም እንዳለብን ሁሉ አውቄያለሁ። ተወያይተንባቸዋልም። ወረቀት አስበትኑም። ወረቀት መበተን ያን ያልተጀመረም፣ ትንሽ ቆይቶ ነው የተጀመረው። የማርክሲዝም አይነት ጥናት በመደበኛነት አናካሂድም። ሆኖም የእኛን ድርጅት ይቃወማሉ ከሚባሉት በተለይ የመይሶን ቡድን የሚከተለውን የትግል መስመር ለጥቂት ሳምንት የመወያያ ርዕሶቻችን ነበሩ። የውይይታችን መነሻ የድርጅቱ ጋዜጦች ነበሩ። ተቃዋሚዎቻችንን በጠራትነት ፈርጀን አልተከራከርንባቸውም። ለዚያ የሚያግዙ የተለያዩ ጽሑፎች በየጊዜው ይታደልን ነበር። በተጨማሪም ከኮሚቴው ጸሐፊ ወይም ከሌሎች የሌላ ድርጅቶች ህቡዕ ጋዜጦች በብዛት ይመጡ ነበር። ለአባላት ብቻ የሚታደለው ቀይ ኮከብ፣ የዋናው ፓርቲያችን ዴሞክራሲያ፣ የላባደሮች ማህበር የነበረው ኢላማ ጋዜጣ፣ ህዝባዊ አመጽ የሚባለው ጋዜጣና የመይሶኖች ልሳን በኮሚቴው በኩል ይደርሰኝ ነበር። እስቲ እዚህ ኮሚቴ ውስጥ እያለ የሰራችሁትን ተጨባጭ የሆነ ስራ ንገረኝ። በዚያ ኮሚቴ ውስጥ እያለው በተግባር የተፈተንኩት አንድ ጊዜ ነው። አንድ ቀን ጸሐፊያችን በርካታ የድርጅቱ ጋዜጦች በአዲስ አበባ አካባቢ ላሉ ከተሞች ለማዳረስ እንደሚፈለግ ነገረን። በተለያየ ምክንያት ሳይሰራጩ የዘገዩ ይመስለኛል። ወደ የትኛው ከተማ ለመሄድ እንደምንፈልግ ጠየቀን። የትም ብንሄድ ችግር እንደሌለብን ሁላችንም ተናገርን። በመጨረሻ እኔ ደብረ ዘይት እንድሄድ ተወሰነ። ከደብረ ዘይቱ ልጅ ጋር የሚያገናኘኝ ኮድ ተሰጠኝ። በጣም የከተማ ልጅ እንዳልመስል ስለተነገረኝ ሸራ ጫማ፣ ጉልበቱ ላይ የተቀደደ ሱሪና ቆሸሽ ያለ ኮፍያ አድርጌ ነበር። ኋላ ሳስበው የተጋነነ አለባበስ ነበር። እንግዲህ ይህንን ቅሽምና አንድ ልትለው ትችላለህ። ጋዜጦቹን እይዝበታለሁ ብዬ ከቤት ያመጣሁት አነስተኛ የጨርቅ ቦርሳ ሊበቃ አልቻለም። ብዙ ተንከራትቼ ትንሽ የእህል ቁምጣ ከረጢት ገዛው። ከዛም በሎንቺና ደብረዘይት 5 ሰዓት አካባቢ ደረስኩ። የቀጠሬ ሰዓት 7 ሰዓት ላይ ስለነበር 2 ሰዓት ሙሉ የት እንደምቆይ ግራ ገባኝ። ድንገት ገበያ ገበያ እያለ የሚጠራ ባለገሪ ሲሰማ እዚያው ሄድኩ። ቀኑ ቅዳሜ ይመስለኛል። የደብረዘይት ገበያ ሞቅ ብሏል። ከረጢቴን አንዴ በእጄ እያንጠለጠልኩ ሲደግመኝ ደግሞ ጀርባዬ ላይ አድርጌ ገበያውን እንደ ጅል 2 ጊዜ ዞርኩት። ይህንንም ከፈለክ ቅሽምና 2 በለው። ምን 2 ትላለህ? ለ7 ሰዓት ቀጠሮ 5 ሰዓት መድረስን እንደ ቅሽምና መሽቆጠርከው? እንኳን ደግ አደረኩ። በመጨረሻ ገበያ ዙሪያ ጊዜያዊ ሻይ ቤቶች አንዱ ውስጥ ገባሁና ሻይ በዳቦ አዝዤ
ለምን ትዛት ያህል ቁጫል አቤት የታስዋ ረዛዘም የሻይቷ ባለቤት ከሚገባው በላይ በመቀመጤ ግር ብሏታል። ሰው እየጠበክ ነው ስትለይ ወንድሜን እየጠበክኩ ነው አልኳት። ሲያቀብጠኝ ከገጠር ነው ስላ ከየት ገጠር አትለኝ መሰለ። የደብረ ዘይትን ገጠሮችን ይቅርና የከተማ ቀበሎችን እንኳ ስለማላውቅ ፍጥጥ እየቀረው ቀሽመና አስር ሳይሆን አይቀርም እናስ ምን አልካት ለጠየቀችኝ መልስ ሳልሰጣት እንዲያውም ያውና መጣ ብዬ የሌለውንና ያልመጣውን ወንድሜን ወደ ገበያው መሃል በእጄ እየጠቆም ይሳሪን ከብዬ ገረጅቴን አንጠልጥዬ ሩጫዬን አስነካሁት። የፈለገ ቀሽም ብሆንም የአራዳ ልጅነቴን እንዳትረሳ ይሆንልህ ቀጥል። ከዚያም ወደ ቀጠሬ ወደ መናኸሪያ ተመልሼ ሄድኩ። የቀጠሬ ሰዓት ያኔም አልደረሰም። እንደገና አንድ ጠላ ቤት ቆይቼ ሰዓቱ ሲቀረብ ተነስቼ ወጣሁ። ልጁን ስጠብቅ አንድ ሁለት ሶስት አራት አምስት ደቂቃዎች አለፉ። በርካታ የምጠረጥራቸው ወጣቶች ባጠገቤ ያልፋሉ፣ ግን አተኩሮ ያየኝ ሰው እንኳ አልነበረም። ቢጨንቀኝ ከነበርኩበት ራቅ ብዬ ቆምኩ። ምንም ውጤት አልነበረውም። አዲስ አበባ ቢሆን ያን ያህል አልጠብቅም ነበር። ወረቀቱን ተሸክሜ መመለስ አደጋ ያመጣል የሚል ፍራቻ ብቻ ሳይሆን ተልእኮዬ አልተሳካም የሚል ዜና ይዤ ብመለስ ሽንፈት ስለመሰለኝ ሌላ ተጨማሪ ደቂቃዎች ጠበቅኩት። ልጁ ቀርቷል። በመጨረሻ ከዚያ በላይ መጠበቅ እንደሌለብኝ ሲገባኝ ወደ አዲስ አበባ የሚጓዘውን ሊሆን ችና እስኪሞላ መኪና ውስጥ ገብቼ ቁጭ አልኩ። ወረቀቱን ይዞ መመለስ እንደ ሽንፈት ሳልቆጥረው አልቀረውም። ስለዚህ የሆነ ሌላ ዘዴ ማሰብ ጀመርኩ። ተኛው ቅሽምና ነው እንጃልህ ያንተን ቅሽምና ስቆጥር አልውልም። ደብረ ዘይት ውስጥ የማውቀው ሰው የለም። ሆኖም የአባቴ ባለቤት የቅርብ ዘመድ የዱከም ነዋሪ ናቸው። በሆነ ምክንያት ቤታቸው ሄጃለሁ። ብዙም ሳላመዛዝን በጋሪ ተሳፍሬ ዱከም ደረስኩ። ወረቀቱን ከጀርባዬ ላይ ሳወርድና ሳወጣ ተሸክሜ ወዲያ ወዲህ ስል ደክሞኝ ስለነበር ያኔ ወዛደር በሚባል የቀን ሰራተኛ አሸክሜ የቤታቸው ደረስኩ። ሴትየዋ በደንብ አላወቁኝም። የዘመዳቸውን ስም ጠርቼ ከዚህ በፊት አንዴ መምጣቴን ስነግራቸው ትዝ አላቸው። በፍጹም ፍቅር ቤት አስገብተው እንጀራ በርጎ አቅርበው በአንድ አራተኛ አማርኛ በሶስት አራተኛ ኦሮምኛ እያወሩ ጋበዙኝ። አብሯቸው የሚኖር አንድ ወጣት ልጅ በአስተርጓሚነት እየረዳኝ የፈጠራ ታሪኬን ነገርኳቸው። ምን አልካቸው? እግዚአብሔር አስተማሪ ከአዲስ አበባ ተቀይሮ ደብረ ዘይት እንደተመደበ የቤቱ የነበረውን ማስተማሪያ ወረቀቶች አምጣልኝ እንዳለኝ፣ ዱከም ቀጥሮኝ እንደቀረ፣ ወደ አዲስ አበባ ተሸክሜ መሄድ እንዳልፈለኩ፣ ነገ ከነገ ወዲያ እሱ ወይም ራሴ እንደምንመጣ እስከዚያው እንዲያስቀምጡልኝ ነው ያልኳቸው። ይህ ስሳቸው የመጨረሻው ቀላልና ልመናም የማያስፈልገው ትብብር ነበር። አይት እንዳይበላው ብለው በራሳቸው ሐሳብ የከረጢቱን ጫፍ በገመድ አስረን ግድግዳ ላይ ሰቀልነው። ይህም ሌላው ቅሽምና ሊሆን ይችላል። ከት ብዬ ስስቅ አያስቅም አለና ቀጠለ። ቡናን ጠጥቼ በቀረችኝ የመጨረሻ ብር ተሳፍሬ አዲስ አበባ ረፋዱ ላይ ገባሁ። ከጸሐፌ ጋር ስንገናኝ ዝርዝሩን ነገርኩት። ኦሆሊል ምንም አልቀረው። የአእምሮ ህመምተኛ ሳልመስለው አልቀረውም። ያሳምነኝ ሞከረ። እኔ ደግሞ ልጆቹ ሳይደርሳቸው እንዳይቀር ከመፈለግ አንፃር እንዳደረግኩት ላስረዳው ሞከርኩ። በተጨማሪም ወደ አዲስ አበባ ተሸክሜ መምጣት ለደህንነት የሚያስከብር መሆኑን አስረዳሁት። እዛው የመጣልኝ ሐሳብ ነው። ምንም ሊገባው አልቻለም፣ እንዲገባውም አልፈለገም። በውስጤ ቀሽም ይሃባ እንደሆንኩ አውቄዋለሁ። አልበቃሽም ብቻ? የሚገርመው እንዴት አንተን እንደመለመሉ ነው። እሺ መጨረሻው እንዴት ሆነ? እዛው እንደተንጠለጠለ ቀረ? አልኩት በሳቅ እየተንፈራፈርኩ። ለምንድን ነው የሚቀረው? ወሬኛ አለ። ከሶስት ወይም አራት ቀን በኋላ እንደገና ሌላ ኮት ተሰርቶ ታንጠልጠልኩባት ቦታ አውርደህ ለልጁ አስረክብ አይነት ትዕዛዝ ተቀብዬ ዱከም ሄድኩ። እንድትሰቀለች አገኘኋት። የአባት ሸት የነበረችው ከረጢቴ ጭስጭስ ብላ ጠፈቀችኝ። የተለመደውን እርጎ ጠጥቼ እማማን ተሰናብቼ ወጣሁ። በቀጠሮው መሰረት ቁመናው ሰራተኛ ከሚመስል ሰው ጋር ተገናኝቼ አስረከብኩት። ከቀናት በፊት ሳታገኘው የቀረው ሰው ይሁን አይሁን አልጠየኩትም። እሱም ስለ ጉዳዩ ሳያነሳ ተለያየን። ከዚያ በኋላ ይህ ነው የሚባል ተልእኮ አልነበረኝም። ከብዙ ሳምንት በኋላ መደበኛ ስራዬ በመስቀል አደባባይና አካባቢው እንደሚሆን ተነገረኝ። የምገናኝበትን የሚስትር ኮድ ሰጥቶኝ ለመጨረሻ ጊዜ ከኮሚቴው ተለየው። የተመደብኩት ከባምቢስ ጀምሮ ወሎ ሰፈር መሿለኪያና አካባቢ በሚገኝ የኢህአፓ አዲስ ሬጅን ውስጥ ነበር። ያ ኮሚቴ ምን ሆነ? ይፍረስ አይፍረስ አላውቅም። ከሁለት ዓመት በኋላ የዚያ ኮሚቴ አባላት በሙሉ የተገደሉ ይመስለኛል። እርግጠኛ የሆንኩት ግን የመስገበንና የባዩን ብቻ ነው። በእርግጥ ከሁለቱም ጋር ከአንድ ዓመት በኋላ ለሌላ የድርጅቱ ሥራ ተገናኝተን ሰርተናል። የባለመነጽሩን የመስገበን ሞት የሰማሁት ወይን ቤት ታስሬ በነበረበት ወቅት ነው። የባዩን ግን ከተፈታው ከብዙ ዓመት በኋላ ሰማሁ። ነፍሳችሁን በገነት ጓደኞቼ። ዛይ በሐሳብ ነጎደ። እየቀለድኩ ለማረሳሳት ሞከርኩ። ገና ብዙ ያወራኛል የምለው ሰው ካሁኑ ሐሳብ ከገባው ስለሌላው ማለት ሲያወራኝ እንዴት ይሆን ነው ብዬ ስጋት ገባኝ። ያማለያ እያለቀሰም ቢሆን ሊቀጥል ግድ ነው ብዬ ወሰንኩ። በሰው ቁስል እንጨት ቢሆንም ስለ ሁለቱ ልጆች ትንሽ እንዲነግረኝ ጠየቅኩት። የቱንም ከየቱ ላበላግጥልህ አልችልም። ሁለቱም ብሩህ አእምሮ የነበራቸው ልጆች ናቸው። የብስለታቸውን መጠን ያወቅኩት ገና ከመጀመሪያው አብረን ስለሰራን ነበር። ያን ጊዜ ትግሉ አልከረረም። ከበላይ የሚላኩልን የድርጅቱ መመሪያዎች ላይ የተረጋጋ ውይይት የምናደርግበት ወቅት ነበር። በዚያ ረጋ የወጣትነት ዕድሜያቸው የሚሰጡት ትንታኔ ከነሱ የሚወጣ አይመስልም። በኋላም ተሰማሁት ሁለቱም ዩኒቨርሲቲ እንኳን አልገቡም። ስለዚህ ከኔ ብዙም አይበልጡም። እነሱ ሲናገሩ የኔ ስራ እንደ ጦጣ መኩለጭለጭ ነበር። ራሴን ማሳነስ አይደለም፣ ከልቤ ነው ምልህ። የግል ጸባያቸውም እንዲሁ የሚገርም ነው። ለአንተ ተረ ነገር ቢሆንም እኔ ግን ከአእምሮዬ የማይጠፋ አጋጣሚ ልንገርህ። ስብሰባ ለማድረግ ቸርችል ጎዳና የአባቴ እህት እታታ ቤት ማደር ነበረብን። አክስቴ የመጀመሪያ ልጇ ስለሞተባት ቤቷ ያስጠላታል። አንዳንዴ ሌላው ልጇ ጋሽ ብርሃኑ ቤት፣ አለበለዚያም ዘመድ ቤት ሄዳ ሁለት ሶስት ቀን ስለምትቆይ ቤቷን ለስብሰባ እንጠቀምበት ነበር። ታዲያን ዕለት እስከ ምሽቱ ሶስት ሰዓት ከተሰበሰብን በኋላ በጣም ራበኝ። ቤት ውስጥ ምግብ ብፈልግ የበሰለ ምግብ አጣሁ። ቀን ላይ ቤቴ ስላልገባሁና ፍራንክም ስላልተረፈኝ ሳልበላ ነው የዋልኩት። በመጨረሻ ረሃቡ ሲጠናብኝ ለጀማው አባላት ምሳ እንዳልበላሁ ነገርኳቸውና መፍትሄ ጠየቅኩ። ኪሳችን ውስጥ ያለውን አዋተን ውጭ በልቼ እንድመለስ መላ ተበጀ። የሁላችንም ሲደመር ሁለት ብር ባይሞላም ለኔ ስለሚበቃ ለመሄድ ተዘጋጀው። እኔም እኮ ምሳ አልበላሁም፣ አብረን እንሂድ አለ ባዩ። ይህን ጊዜ መዝገበም እኔም እኮ አንድ ምሳ ለሶስት ሆነን የበላሁት ስብሰባውን አረብሽም ብዬ እንጂ ረሃብ ጀምሮኛል አይመስልህ። ሁላችንም በሳቅ አለቅ። የተሰበሰበው ሳንቲም ይጀውጣውና በብዛት ዳቦና ሙዝ ገዝቼ ተመለስኩ። በውሃ ያማግን ወዳችን እስኪወጣ በላ። ስብሰባችንም እኩለ ሌሊት ላይ ተጠናቀቀ። ሰይ ይህን ብሎ እንደጨረሰ ፈገግ አለ። ቃለ መጠይቄን እዚያው ላይ አቆምኩ። ወደ ሌላ የግብ ጉዳያችን ገብተን ስናወራ ቆይተን ተለያየን።
ኦች በለና የለው ሲገባ ቤታችን በኃይል ይወረን አፍሮ ሲመረት እንዴት ፍቅራችን አፈርን በስ እንባችን ጉሪያ እሽጉን መሽጉን ይጨርሸ ከሸሽጎ ነንና በጠራት የማንደፈር የማንደፈር ፈቅደን ባመጣነው አይፍላናፍር እንደኖረው ልማ እንደጥንቱ ወግለሽንባችን ከ
ዘልቋል መንደራችን ኡት ብለናል ያ ሲጋባ ቤታችን ወይ ነው
ችን ዙሪያ ምሽጉ ምሽጉ እንዴት ይጨርሸ በኛው ከሸሽጎ
ነንና በጠላ የማንደፈር የማንደፈር
ደግደም ባመጣነ ዋይፍላና አፍር እንደ ኖርነው ልማ እንደ ጥንቱ ወግበሽን ባችን ምክር
ብናትን ፈልግ
ገርበኛ አሉም ችልተኛ
ለፕሮግራማችን በዚሁ ይተናቀቃል።